ክፍል ሁለት ፕሮግራማችን አሁን ይጀምራል። በአበኩበኛ የተደረሰውና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል
9
አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ማናጃ ፋሪው ናቹ ማናጃ ፋሪው ናቹ ነይ ሰው ካሳይ ፋራ
ነይ ሰው ካሳይ
ማናጃ ፋሪው ናቹ ማናጃ ፋሪው ናቹ ነይ ሰው ካሳ ወንደሬው
Oh,
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድነት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 9
አጠቅብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔማዩ ትርክባይ የምሸሽ ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ትርክባይ የምሸሽ
የገዳም ውስጥ ኑሮ። በሀገራችን ብዙ የወንድ ጥቂት የወንድና የሴት ገዳማት ይገኛሉ። የሴትና የወንድ ገዳም የሚባሉት ለወንዶች ባንድ በኩል ለሴቶች ባንድ በኩል መኖሪያቸው ተከልሎ ወንዶች መነኮሳት ባንድ በኩል ሴቶች በሌላ በኩል የሚኖሩባቸው ናቸው። ይሁን እንጂ ሁሉም ባንድ ቤተክርስቲያን አካባቢ ስለሚኖሩ አባ ሆይና እናማ ሆይ ሳይተያዩና ሳይገናኙ ቀሩ ለማለት የማይቻል ነው። በዚህ ምክንያት ሴቷም የምትወደው ባል ኑሯት በድንገት የሞተባት እንደሆን ሀዘኗን ረስታ ስትቋቋል ስትቀባባ የጎበዛዘት አይን አረፍ ማለት ሲጀምርባት ከዘመዶቿ ጋር በየተቃቀኑ ምክንያት ባይኖር ራሷ ፈጥራ በመበሳጨት ለሟች ብላኝ እንጂ አዲስ ባል መፈለጓ የማይጠረጠር መሆኑን ትረታና ወይም የቄስ ሚስት ሁና ባሏ ሲሞትባት ብትወደውም ባትወደው ለይሉኝታ ስትል ተሱ ወዲያ ዓለም ለሱ ያልሆነ ዓለም ለኔ ምን ይሆነኝ እያለች የዚህን ዓለም ሥራ ሳትጠግበው ገና በሀያና በሰላሳ ዓመቷ እንግዲህ ቆብ ነው ባሌ ብላ መንኩሳ ወደ ወንዶችና ሴቶች ገዳም ትገባና ወንዱም ብቻ አብዛኛውን ጊዜ ያው ተማሪው ነው ፍቅር ኢየሱስ ሲነገር ሲሰማ ዓለም የዚያን ዕለት የምታልፍ እየመሰለው መጽሐፈ መነኮሳት ማሪ ሳቅና ሌላም መንኑ የሚያሰኝ መንፈሳዊ መጽሐፍ ሲተረጎም ሲሰማ መለኮታት በሰማይ ቤት የሚያገኙት ክብር ይያጓጓ ወይም ተምሮ መምህር መዘመር መሆን ባቃተው ጊዜ ወደ ባላገር ኑሮ ተመልሶ ማረፍ መቆፈሩን መነገዱን መጻፍ መደጎሱን መቅደስ መወደሱን መውጣት መውረዱን መንደል መብረዱን ይጠላውና የመነኩሴ ኑሮ ክብር ሰላምና ረፍት የሞላበት መስሎት ይታየው ገና የዚህን ዓለም ጣዕም ሳይቀምሰው እንግዲህ ሚስቴ ቆሬናት ብሎ መንኩሶ ወደ ወንድና ሴት ገዳም ይገባና ብዙ ችግር ይፈጠር ነበር። ጎረምሳው አባና ኮረዳዋ እማ መጀመሪያ ለመንኩስና የገፋፋቸው ስሜት ትቷቸው ጠፍቶ ሌላው ሰብአዊ ስሜት ሲተካባቸው ያ መከረኛ ሰይጣን አለ ሰይጣን ተጫውቶብኝ ያለ ጊዜ አንድ ፍሬዋን ወይም አንድ ፍሬውን ልጅ አስበነኮሰኝ እያሉ ለራሳቸው ማጉረምረም ይጀምራሉ። መቼም እኛ ሰዎች እንዲህ አድርጌ ያጠፋው ተሳሳትኩ ማለት የለም። አንድ ቀን አንድ ሰው በሁለቱ ጫማዎቹ መጫሚያ እንዳደረገ ዛፍ ሲወጣ ሰይጣን አየውና እዩትን ሰው ተመልከቱት ተመልከቱት እንግዲህ ቢወድቅ እኮ ሰይጣን ጣለው እያሰኘ ስሜን ሊያስጠፋ ነው አለ ሰይጣኑ ይባላል። ኮረዳማና ኖረ በሌ አባም በገዛ ራሳቸው ወደማይችሉት ወጥመድ ይገቡና እንዲያው ሰኞ የወጣ ስም ማሰኞ አይመለስም እንደሚባለው ሆኖበት በሰራውም ባልሰራውም ነገር ባሳሳችነት ስሙ የጠፋውን መከረኛ ሰይጣን ማማረር ይጀምራሉ። ከዚያም ጾር የሚባለውን የመነኮሳት ቃል እየደጋገሙ ይጠቀሙበት ይጀምራሉ። ጾር የሚባለው የግዕዝ ቃል ትርጉም ሸክም ማለት ነው። መነኮሳቱ ጾር ሲሉ ግን ፈተና ማለታቸው ነው። ወደ ፈተና ምስጢር ስንገባ ደግሞ ተራ ፈተና ሳይሆን ቆባስጥል ፈተና ሆኖ እናገኘዋለን። በዚህ ሁኔታ ጾር ሲነሳ እንደነ መንዳባ እንደነ ገሊላ ባሉ ገዳሞች እንደሚደረገው ጾር የተነሳበትን መነኩሴ በድምፅ አግኝቶ ተዋስረው ባዶ ቤት ዘግተው እህልና ውሃ በጣም መጥነው እየጸጡ የጾሩን ጊዜ ያሳልፉለታል። ነገር ግን ይህም ሆኖ የእነዚህን ገዳሞች መነኮሳት የሚረዳቸው ዋና ምክንያት ጎረምሳው አባ ጾር ሲነሳበት ጾር የተነሳባት እማ በጥግ አለመገኘቷ እንጂ ሰው በዚህ ሁኔታ ያለው ስሜቱ ራሱ አውቆ ካልቀዘቀዘለት እንኳን የነ አባ ግንድና መክስ የነ ራያ ጩቤ ዋናውን መሳሪያ ከወሰደው በኋላም ልብ አልሞት እያለ ማስቸገሩ አይቀርም። ይሁንና በዚህም ብሎ በዚያ ወንዶች ብቻ በሚኖሩባቸው ገዳሞች ብዙ ጾር ይበርድና ጎረምሳው አባ ከነቆሙ እየቆየ ሽማግሌው አባ ለመሆን ይደርሳል። ጉንጭቷ እማና ኮበሌው አባ በአንድ ላይ በሚኖሩበት ገዳም ግን በሁለቱም በኩል ጾር በተነሳ ጊዜ ትድግዎ ወመነንዎ ለዘዓለም ይህን ዓለም ተውት ናቁት ብለው ወደ ገዳም በገቡበት እግራቸው ድግዎ ወመነንዎ ለዚህ ገዳም እያሉ ገዳማቸውን ጥለው ይወጡና ብዙ ወተባዙ ወመንዎ ለምድር ብዙ ተባዙ ምድርንም ምሏት የሚለውን ያም የአምላክ ቃል ይፈጽማሉ። ወደ ገዳም ተደፍቶ የሄደው ቆብም ለገዳሙ አደራ ተሰጥቶ ጎረምሳው አባ ሆይ ነፍሰቱ እማ ሆይ አስከትሎ ይወጣል። ልጁ ሲወለድም በፈቃዱ እሱ ባለው ባዘዘው ይባልልናል። እግዚአብሔርማ ድሮውንስ መች ከለከለ? እማንስ ለሴቶች የሰጠውን አባንስ ለወንዶች የሰጠውን መች ከለከላቸው? የልጁን ስም በፈቃዱ እሱ ባለው ባዘዘው ከማለት በፈቃዴ ባዘዝኩት ማለቱ ተገቢ ነበር። እንዲህ ያለ ጣጣ የሚደርሰው አልፎ አልፎ መሆኑ ቢታወቅም ሁሉን አመዛዝኖ ራሳቸውን ፈትነው የገቡት ወንዶች መነኮሳት ምንም ቢሆን ሴትና ወንድ በአንድ ላይ ወደሚኖሩበት ገዳም አይሄዱም። ፍቷን አትይ ድምጿንም አትስማ ይላል ቆራጡ አባ። ከዚያም ወደ መንደባው ወይም ወደ ዋልድባው ይሄዳል። የወንድ ገዳም በሚባሉት ገዳሞች ከቤተ ክርስቲያኑ አጠገብ መጨረሻ ላይ ግዝት በር የሚባል ታላቅ በር ይገኛል። ማንኛውም ሴት ያን በር አልፋ እንድትገባ በጭራሽ አይፈቀድም። በድሮ ጊዜ ታላቋ እቴጌ ምንትዋብ በጣም የሚወዱትን የወንድ ገዳም ቤተ ክርስቲያን አሰርተው እንዳለቀ እጅግ ግሩም ሆኖ ተሰርቶ ማለቆ ስለተነገራቸው ገብቼ ካላየው ቢሉ መነኮሳቱ ስለከለከሏቸው ስልጣናቸውን በዘዴና በልክስና ሊጠቀሙበት ፈልገው ከሩቅ ቦታ ጀምረው እስከ ቤተ ክርስቲያኑ ድረስ እጅግ የሚያማምሩ አበባ ምንጣፎች አስነጥፈው በዚህ ላይ አልፌ ልግባና አይቼ ስመለስ ምንጣፉ በሙሉ ለገዳሙ ይሰጥ ይላሉ። መነኮሳት ከእኒህ ባለጊዜ ንግሥት ጋር ተሟግተው እንዳላዋጣቸው ሲያዩ፣ ንግሥት ሆይ እኛ ባለን መንፈሳዊ ስልጣን ከልክለናል፣ እርሶ ደግሞ እግዚር በሰጥቶት ስጋዊ ስልጣን የመሰለዎትን ሲሰሩ ለመከልከል ኃይል የለንም በማለት ዝም ብለው ሲያዩ በተነጠፉት ምንጣፎች ላይ ወደ ቤተ ክርስቲያኑ አምርተው ግዝት በር ከሚባለው በር ላይ ሲደርሱ የሴቶች አበባ ያለ ጊዜ መጣባቸውና የገዳሙን የውግዘት በር ሳያልፉ ተመለሱ ይባላል። መነኮሳት በዚህ በኩል ባላቸው ጥልቅነት እንኳን እቴጌ ምንትዋብ ቅድስት ድንግል ማርያም ድሮ በምንድር ላይ በስጋ አካል እንደነበረችው ሆና ወንድት ሴት መስላ ከመጣች ከግዝት በር እንድታልፍ የሚፈቅዱላት አይመስልም። ከዚህ ጋር የነዚህ ገዳማት መነኮሳት አኗኗር አንዳንድ የሚያስደስቱ ሁኔታዎች ይታዩበታል። በገዳሙ ውስጥ ላሉ ሰዎች በሙሉ የሚሰራው አንድ አይነት ምግብ ነው። ለእንጀራ ያልተበጠረ ጤፍ፣ ማሽላና ዘንጋዳ ወይም ሌላ እህል ተቀላቅሎ ወንዶቹ መነኮሳት ይፈጩታል። እሱም በጋን እየተቦካ ከቂጣ በመጠኑ ሳሳ ከእንጀራ በጣም ወፈር ያለ መኮረኒ የሚባል እንጀራ ሆኖ ተጋግሮ ከሁለት ወይም ከአራት ታጥፎ ይቆረጥና ለሁሉም እኩል በሚሰጥበት ጭልፋ እንደዚሁ በጋን የተንቦከቦከ የተልባና የሽሮ ወጥ እየተደረገበት መቁንን ተብሎ በማህበር ቤቱ ማስታቆት የሚባለው የማህበር ጸሎት ከተደረሰ በኋላ በየመነኮሳቱ ይታደላል። ጉልበት ያላቸው ወደ ማህበሩ ቤት እየመጡ የማህበሩን ጸሎት ካደረሱ በኋላ ራሳቸው መቁኑናቸውን ሲወስዱ ለደካሞችና ዘግተው በመቀመጥ ከሰው ለማይገናኙት ባህታውያን ረዳቶቻቸው ወይም ማንኛውም አገልጋይነት የሚያስደስተው ሰው ወስዶ ያቀብላቸዋል። ንፍሮ የሙግ ወይም የተልባ ጭልቃ ለሁሉም እኩል የሚታደልበት ጊዜም አለ። ማንኛውም ሰው በእንግድነትም ይሁን በዚያ ለመኖር ከነዚያ ገዳሞች በአንደኛው ከገባ ንጉሥም ቢሆን ተራ ለማኝ ለሁሉም ከሚሰራው ምግብ እንደ ሁሉ እኩል ሆኖ ይሰጠዋል እንጂ በዚህ በኩል አድሎ አይሞከርም። አንድ ሰው ምናልባት ከባድ በሽታ ቢደርስበት ለሁሉም ሊዳረስ የማይችል ነገር እንዲሰጠው ሊፈቀድለት ይችል እንደሆነ እንጂ በጤናው ከሌሎች ጋር እኩል ሊካፈል የማይችለውን ነገር ለብቻው ቢበላና ቢጠጣ የግል ገንዘብ በእጁ ቢገኝ ሃይማኖት ያፈረሰ ያህል የሚነቀፍበት ስራ ነው። ማህበረ ስላሴ በብዙ ነገር በተለይም በመቁኑን አመዳደቡ ከሌሎች ገዳማት በምንም አይለይ ስለነበር ወጣቱ ካሳ ያን ሁሉ የኢትዮጵያ እውቀት ቅርስና ከአባ ገብረ መሲህ የተማረውን አረብኛ ሊገበይ የቻለው ያን መኮረኒ የሚባል በቂጣና በእንጀራ መካከል ያለ እንጀራና የባቄላ ገንፎ እየተመገበ ነው። እርግጥ ነው ገዳሙ ያለው ከካሳ አባት ከልጅ ኃይሉ ግዛት ድንበር ነው። ቢሆንም እንኳን የልጅ ኃይሉ ልጅ ካሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ቢመጣ ደግነቱ እሱም እንዲህ ያለውን አድሎ አይፈልግ እንጂ በመቁኑን አድሎ ሊደረግለት የሚችል ያለ አይመስለኝም። በገዳሙ ውስጥ እንደዚህ የተጠሉት አባ ገብረ መሲህ እንኳ መናፍቁ ይባሉ እንጂ በመቁኑን አድሎ አይደረግባቸው ነበር። አባ መናፍቁ በግብጽ ሀገር አስኬተስ በሚባለው ገዳም ብዙ ዘመን ቆዩና አረብኛ ቋንቋን የእዝን ያህል የሚያውቁ አባ ገብረ መሲህ የሚባሉ መነኩሴ በዚሁ ገዳም ነበሩ። እሳቸውም የካሳን ልጅ የሆነ የተፈጥሮ ስጦታ ባዩ ቁጥር በጣም ይገረሙ ነበር። አንድ ቀን ጧት ወደ ቤታቸው ካሳን አስጠርተው በደንብ ተጠርገውና ተለቅልቀው ሳር ጠጅ ሳርና ነጭያ ተደባልቆ ተጎዝጉዞባቸው ከነበሩት መደቦች ባንዱ ላይ ቁጭ እንዲል ነገሩት። ካሳ አሉ አባ ከጥቁሩ ነጩ ጠጉር የሚበዛበት ረጅም ሪዛቸውን በቀኝ እጃቸው ሳብ ሳብ እያረጉ። አቤት አለ ካሳ ድሮ ከቆብ ጋር ሲያየው ታላቅ ውበት የነበረውንና ቆቡን ሲያወልቁት ጊዜ ነጭ ሉባ መስሎ የመካቸውን ቅርጽ በፍጹም የለወጠውን መላጣ ራሳቸውን በመገረም እየተመለከተ። አንተ እኮ ብልህ ልጅ ነህ አሉ አባ። ካሳ ራሱን ለማሞገስ ቢያፍርም በንግግራቸው ተደስቶ አንገቱን ወደ መሬት ደፋ አደረገና ዝም አለ። አባም ንግግራቸውን ቀጠሉና ካሳ አንተ ከፍተኛ ስጦታህን አታውቀውም ይሆናል፣ ሰዎችም እስከዚህ አያውቁልህ ይሆናል። እኔ ብዙ ነገር አይቻለሁ። ኢየሩሳሌም አንድ ዓመት ተቀምጫለሁ። ግብጽ በአንድ ገዳም ብዙ ዓመት በመቀመጥ ያረጀውበት አገር ነው። ሊባኖስንም ለጥቂት ጊዜ ነው እንጂ አይቻለሁ። በየአገሩ ብዙ አይነት ስጋዊና መንፈሳዊ ትምህርቶች አሉ። የእኛ ትምህርት ግን ወደ መንፈሳዊነቱ ብቻ እያደላ ሂዷል። በመንፈሳዊነት እየደረጀን መሄዳችን የሚያስደስት ነው። ቢሆንም በስጋዊ ኃይልም ደርጅተን አገራችንን ካልጠበቅናት የምንኮራበትን ሃይማኖት በግድ ልናጣው እንችላለን። በግብጽ ውስጥ እንደኛ ሁሉ ተዋህዶ ሃይማኖት የሚያምኑ ሰዎች መኖራቸውን ታውቃለህ አይደለም አሉ አባ። ግብጽ እመቤታችን የተሰደደችበት፣ ቅዱስ ማርቆስ ሰማዕትነት የተቀበለበትና እስክንድርያ እናታችን የምንላት አገር የሚገኝበት አቡን ስናስመጣ የነበረበት አገር አይደለም አለ ካሳ። አዎን አሉ አባ ገብረ መሲህ። አዎን በዚህ ሀገር እንደኛ ያሉ ክርስቲያኖች መኖራቸውን ሰምቻለሁ አለ ካሳ። ታዲያ ይኸውልህ በዚህ ሀገር ስኖር ያየሁልህ ጉድ እስላሞቹ ክርስቲያኖቹን ከልክ በላይ ሲጨቁኗቸው፣ በየዓመቱ የክርስቲያን ቁጥር እየቀነሰ ሲሄድ የእስላም ቁጥር እየጨመረ ይሄዳል። እስላሞች ደግሞ በሃይማኖት ስም አንድ እንደሆኑ እያደረገ የያዛቸው የቱርክ መንግስት ጨቁኗቸውና ረግጧቸው ይኖራል። ሰው ነጻ ሳልሆነ የፈለገውን ሃይማኖት ለመከተል ስለማይችል የሀገራችን ትምህርት በሃይማኖት ላይ ብቻ በመመስረቱ በጣም እፈራለሁ አሉት። አባ ይህን ሲናገሩት የማህበረ ስላሴ መነኮሳትና ካህናት እኒህ መነኩሴ በብዙ ነገር ከነሱ ሀሳብ የተለዩ በመሆናቸው በሌሉበት ጊዜ ስማቸውን ሲያነሱ አባ ገብረ መሲህ በማለት ፈንታ አባ መናፍቁ የሚሏቸው ትዝ አለው። እኒህ መነኩሴ በውጭ አገር በቆዩበት ጊዜ የአረብኛን ቋንቋ በጣም አጠናቀው ከማወቃቸውና በዚሁ ቋንቋ ብዙ አይነት መጽሐፍ ከመመርመራቸው በላይ በኢትዮጵያ ትምህርት የደረጁ በተፈጥሯቸው አስተዋይና የሌሎችን አገር ሁኔታ ያዩ በመሆናቸው ከፍተኛ አስተያየት ነበራቸው። የሌላ አገር ሰው ቢሆኑ ምናልባት ከፍተኛ የእውቀት መለኪያ ማዕረግ ሳይሰጣቸው አይቀርም ነበር። ለዚህ ታላቅ አእምሯቸው ኢትዮጵያዊው ገዳም የሰጣቸው ስም ግን አባ መናፍቁ የሚል ነበር። መናፍቁ ነው ስለ ቅድስት ስላሴ፣ ስለ ክርስቶስ ባህሪ፣ ስለ ቅዱሳን ጻድቃንና ሰማዕታት፣ ስለ ቤተ ክርስቲያን ስርዓቶች የኢትዮጵያ ተዋህዶ ቤተ ክርስቲያን ከምታምነው መንገድ የወጡበት ነገር አልነበረም። ብቻ የአባ ታላቅ ጥፋት አስተሳሰባቸው በዚህ አካባቢ ካሉት መነኮሳትና ካህናት ጠባብ አስተሳሰብ ጋር በፍጹም አይስማማም ነበር። እነዚህ ካህናትና መነኮሳት የሚናጩባቸውና የሚጋጩባቸውን ጥቃቅን ነገሮች አባ ገብረ መሲህ ጨርሰው እንዳሉም አይቆጥሯቸውም ነበር። እንዲሁም አንድ ቀን በአለማክበር ለተሰበሰቡ ምዕመናን እንዲሁም በዚያ በሚገኙት መነኮሳት መምህራንና ተማሪዎች ንግግር ሲያደርጉ ጌታችን ኢየሱስ ክርስቶስ በዚያ ዓለም ላይ ተወልዶ ሊሄደው ከፍተኞች ቁም ነገሮች ሃይማኖት ተስፋና ፍቅር ናቸው። ከሁሉም ፍቅር እንደምትበልጥ ሐዋርያው ቅዱስ ጳውሎስ አስተምሮናል። እኛ ግን በማይረባና እግዚአብሔር በማይጠይቀን ከንቱ ነገር በጣም የምንጠየቅበትን ፍቅርን ያህል ነገር እናበላሻለን። ምስር አገር በቆየውበት ጊዜ እንዳየሁት እንኳን ክርስቲያን ለክርስቲያን እስላምና ክርስቲያን እንደዚያ ሲታየፉ እስላሙ ያረደውን ክርስቲያኑ ክርስቲያን ያረደውን እስላሙ እየበላ በመጠኑ ተፈቃቅረው ይገናኙ ነበር። እኛ ጋር ግን አንዱን ጥሩ ክርስቲያን ትልቁን ነገር ሲያበላሽ እንደልማት ችላ ብለን ትተን ትንሽ ጉድለት ሲገኝበት አረመኔ ነን እንለዋለን። በጾም በበዓልና በሌላም ነገር ያለን ህግ ሁሉ ቀለል ቀለል አድርገን በዙሪያችን ያለውን ሁሉ አረመኔ ክርስቲያን ብናደርገው የቱርክንና የአረብን ጦር ለመቋቋም በዚህ የሀገራችንንና የሃይማኖታችንን ጽናት ለመጠበቅ በጣም እንችል ነበር። ክርስቲያን ሆነን መኖር የምንችለው በፍቅር ብቻ ነው። ክርስቲያንነት ራሱ ፍቅር ነው። ሀገርና ነጻነት ማለትም ራሱ ሃይማኖት ነው። ነጻ ሀገር የሌለው ነጻ ሃይማኖት አይኖረውም። ሀገሩንና ነጻነቱን የማይወድ ሰው ሃይማኖቱን ይወዳል ማለት ሐሰት ነው። ሰውንም የማይወድ ሰው እግዚአብሔርን እወዳለሁ ቢል ዋሾ መሆኑን ታላቁ ሐዋርያ ነግሮናል። እኛ ስማችን ክርስቲያን ነው፣ ግብራችን ግን የክርስቲያን አይደለም። ክርስቲያን ሰፊ አእምሮና ታጋሽ ልቡና ያለው ነው። ክርስቲያን ሊባል የሚገባው ተራሱ ጥቅም ይልቅ ለሌሎች ደህንነት የሚያስብ ነው። እውነተኛ ክርስቲያን ሰውን ሁሉ የሚወድ ሲያስፈልግም ደፋርና ቆራጥ እንጂ በደጀ ሰላም መክፈልትና በሌሎች ከንቱ ነገሮች አጥንት እንደያዙ ውሾች የሚናጭ አይደለም። ሰው ገዳም ስለገባ ወይባ ስለለበሰ ቆብ ስለደፋ ከንፈሩን እስኪደክመው ስለጸለየ ብቻ የእግዚአብሔርን ፍቅር ሊያገኝ አይችልም። እግዚአብሔርን ፍቅር ለማግኘት ሰውን ማፍቀር ይገባዋል በማለት ይህንና ይህን የመሳሰለውን ቃል እየተናገሩ በመስበካቸው አንድ አዲስ ነገር ሆኖ ታየባቸው። በዚህ ስብከታቸው ስለ ቅዱሳን ገድልና ታምራት አንድም ቃል ሳይናገሩ ስለ ብዙ ዓለማዊ ጉዳዮች ለምሳሌ ስለ ነጻነትና እሱን ስለመሰለ ነገር እያጋነኑ ደጋግመው በመናገራቸው በመነኮሳቱና በካህናቱ ዘንድ እንደ ጸረ ማርያም ተቆጠሩ። በየጊዜውም ካህናቱና መነኮሳቱ ለሚጠነቀቁባቸው አንዳንድ ጥቃቅን ነገሮች ቸልታ ስለሚያሳዩ ባሉበት ጊዜ የሚጠሩበት ስማቸው አባ ገብረ መሲ ሲሆን በሌሉበት ጊዜ የሚጠሩበት ስማቸው አባ መናፍቁ ነበር። ከዛም አባ ገብረ መሲ የተለመደውን አስተያየታቸውን ሲያቀርቡለት ለጊዜው አባ መናፍቁ ከሚባሉት ሰው ጋር መሆኑ ትዝ አለውና ሰውነቱ ስቅጥ አለ። መናፍቅ የሚለው የግዕዝ ቃል እውነተኛ ትርጉሙ ስለ ሃይማኖት ጉዳዮች በሙሉ ወይም በከፊል ተጠራጣሪ ማለት ነው። ለብዙዎች ካህናት ያስተርጓጎም ስሜት ግን ፍጹም ከሃዲ እንደማለት ያለ ሲሆን በማይምናን አስተሳሰብ ስጋ የለበሰ ሰይጣን ከማለት የተሻለ አልነበረም። ቢሆንም የካሳ አእምሮ እንዲህ ባለው ግብዝነት ከመታሰር ነፃነቱን ያገኘ ስለነበር አባ ገብረ መሲ በመጠኑ ቢጠራጠራቸውም ከሰይጣን ቀርቶ ከክፉ ኦርቶዶክሳዊ መነፍሴ ጋር ሊመሳሰሉ የማይገባቸው ትልቅ ሰው መሆናቸው አልጠፋውም። ከዛ ጥቂት ቅር ብሎ ከቆየ በኋላ ከአባ ጋር የጀመረውን ውይይት በመቀጠል ዛዲያ የሚሻለው ምንድነው አላቸው። ኢትዮጵያ ብዙ መነኮሳትና ካህናት ብቻ ሳይሆን ብዙ አዋቂዎችና ጎበዞች ሰዎች ያስፈልጓታል። እንዳንተ ያለ እሳት ልጅ ስነዚህ ሐሳባቸው ካፍንጫቸው ከማያልፍ ካህናት ጋር ተቀላቅሎ መማሩ ባይከፋም ከእነሱ ጋር ተቀላቅሎ መኖሩ ለአገሪቱም ለሃይማኖቷም አንድ ታላቅ ጉዳት ነው። እርግጥ ነው አንተ አንድ ካህን ሆነ ትቀራለህ ብዬ አላስብም። አብዛኛውን ጊዜ ካህን ሆኖ እንዲቀር ላጨው ሰው እግዚአብሔር እንዲህ ያለ ነበልባላዊ ስጦታ አይሰጠውም። አሁን ለዚህ በጋድሜ ስንት ደበሉና ቁፋዳ የጨረሰ ራሱን በእከት የተጨረሰ ሽማግሌ ተማሪ ያልደረሰበትን ትምህርት ተመራል። ፍትሐ ነገሥቱን ገልቀዋል አይደል? አሉት በንግግራቸው መሃል አቋርጠው በመጠየቅ። እሱን ተጨረሱት ቆይቷል። አሁን ብሉይ በማንበብ ላይ ነኝ አለ ካሳ። እንግዲህ አንዳንድ ጊዜ ፍቅያ አረብኛ እንዳስተምርህ አሉት አባ ገብረ መሲህ። አረ የእስላም ቋንቋ ምን ይሰራልኛል አለ ካሳ። አባን ሳይሆን የቸንከር ቤተ ክርስቲያንን መምህራንና ተማሪዎች የፈጀውን የእስላም ጦር የሚጠላበት ስሜት ገንፈል ብሎበት። አረብኛ የእስልምና ቋንቋ ሳይሆን የብዙ ህዝብ ቋንቋ ነው። የክርስቲያን፣ የእስላም፣ የአይሁዳውያን አረቦች ቋንቋ እንጂ የእስላም አረቦች ብቻ ቋንቋ አይደለም። በቤተ ክርስቲያናችን ከምናገኛቸው መጽሐፎች ውስጥ አንዳንዶቹ ተዕብራይስጥ፣ አንዳንዶቹ ተሰርጽ፣ አንዳንዶቹ ተሮማይስጥ ወደ ግዕዝ የተተረጎሙትን ያህል አንዳንዶቹ ተአረብኛ የተተረጎሙ ናቸው። ታምረ ማርያም ሲነበብ ሰምተሃል? ተተርጎመት እምዓረቢ ለግዕዝ ነው የሚለው። ከግብጽ የምናስመጣቸው ጳጳሳትም የሚናገሩት የሚጽፉት የሚሰሙት በአረብኛ ቋንቋ ነው። ከዚህ በቀር አንተ እንዳልከው አረብኛ የእስላም ቋንቋ፣ የኢትዮጵያን ጠላቶች አረብኛ የሚናገሩ የውጭ እስላሞች ሆነው ተታዩ የነሱን ቋንቋ ማወቁ ይጎዳ ይመስላል? የጠላትን ቋንቋ ማወቅ እኮ ከጠላት ሚስጥሮች አንዱ እንዲያውም ከፍተኛውን ማወቅ ነው። ሰው ብዙ ጉዳይ የሚፈጽመው እኮ በሚናገራቸውና በሚፈጽማቸው ቃላት ነው። ኦሪዮ ንባብ ባለማወቁ እንዲሞት የታዘዘበትን ደብዳቤ ተሸክሞ ወደ መታረጃ ቦታ መሄዱን ታውቃለህ አይደል? አሉት አባ ገብረ መሲህ። እሱስ እውነቱን ነው አለ ካሳ። ግደለህም እየመታሃትና አሉ አባ። እሺ ጧት ጧት እየመታሃትናለሁ አለ ካሳ። ካሳ ከዚህ ጊዜ ጀምሮ ወደ አባ ገብረ መሲህ ቤት ጠዋት ጠዋት እየሄደ አረብኛ መማሩን ቀጠለ። እነዚያ ልማደኛ መነኮሳት አባ ገብረ መሲህን በሌሉበት አባ መናፍቁ እንደሚሏቸው ካሳንም በሌለበት ወልደ መናፍቅ እያሉ መጥራት ጀመሩት። ከሁሉም ይባስ ብለው አባ ካሳን አረብኛ ቋንቋ ሲያስተምሩት የሰሙ አንዳንድ መነኮሳት አባ ገብረ መሲህ እስላም ናቸው፣ ካሳንም እስላም አድርገው መጽሐፈ ቁርአን እያስተማሩት ናቸው ብለው አወሩ። ካሳ ይህን ሲሰማ ስለ አባ መናፍቅነት የተወራውም ነገር እንደዚሁ መነሻ የሌለው የመነኩሴ አልዋልታ መሆኑን ሊረዳና አባን በሙሉ ልቡ ሊወዳቸው ቻለ። ካሳም በአረብኛ ቋንቋ በጣም እየተራመደ እንደሄደ አንድ ቀን ጧት ወደ አባ ቤት ሄዶ የተለመደ ትምህርቱን ከመቀጠሉ በፊት አባ፣ የአረብኛ ቃል ጉሮሮን ቃል እኔ የማውቀው ግዕዝና አማርኛ ብቻ ነበር። ምናልባት ትግርኛ ለሚያውቅ በመጠኑ ሳይሻል አይቀርም። እርግጥ ነው ብዙ ተግዕዝ ከአማርኛና ከትግርኛ ጋር የሚመሳሰሉ ቃላት አሉበት። ከአረቦች ጋር በትውልድ አንድ መሆናችንን ያመንሁት በዚህ ምክንያትነት ጭምር ነው። ግን የጉሮሮን መታነቅ ስለሚፈልጉ ምናልባት ትግርኛ የሚያውቅ በመጠኑ ይሻል እንደሆነ እንጂ አማርኛና ግዕዝ ብቻ የሚያውቅ ሰው በቃሉ ሳይሆን ባነጋገሩ ሳይቸግር አይቀርም አላቸው። እውነት ነው ይህ ችግር አለ። ግን አንድ ጊዜ ስልቱን ተለመዱት አያስቸግርም። አባቶቻችን ስራን ሲተርቱ ለማያውቅ ፎገራ ዱሩ ነው ይላሉ። ፎገራ በሜዳነቱ ሜዳዎችን ሁሉ የሚያስንቅ ለጥ ያለ ሜዳ ነው። ሜዳነቱና በትክክል ለጥ ማለቱ ሲታይ ሜዳ ነው ከሚባል ይልቅ የውሃ ሳይሆን የሳር ውቅያኖስ ሊባል የሚችል ገላጣ ሜዳ ነው። ግን ለናዋቂ ይህ ሜዳም ዱር ነው። አረብኛም እርግጥ የዘራችን ቋንቋ ነው። እስላምና ክርስቲያን በሚባል ስም ጠንቅ ሳይፈጠር ሃይማኖቶቹ ራሳቸው ሳይሆኑ የእስላምና የክርስቲያን ወራሪዎች ሁሉን ነገር የግፍ መሳሪያ ሳያደርጉት እነዚህ ህዝቦች ወንድማማቾች ነበሩ፣ አብረውም ኑረዋል። ስለዚህ ለአንድ አበሻ የአረብ ቋንቋ ማጥናት ከሁሉ ይበልጥ ሊገባው የሚችል ነገር ነው አሉ አባ። ከዛ አሁን እሱና አባ የሚያደርጉትን ውይይት ከገዳሙ መነኮሳት ፊት ቢያደርጉት ስምንት መለኮታት ለሰማዕትነት እንደሚነሱ አስተዋወሰና አባንዳዩት ፊቱን ዘወር አድርጎ ለብቻው ፈገግ አለ። አባ በገዳሙ ውስጥ አዲስ የወጣልኝን ስም ሰምተዋል? አለ ካሳ በንቀት ሳቅ ግንባሩ በራ ብሎ። ምን ስም ወጣልህ? አሉ አባ ገብረ መሲህ። ወልደ መናፍቅ ተብያለሁ። ለወደፊቱ ደግሞ ወልደ መሰንበል የእስላም ልጅ ልባል ታስቧል አሉ አለ ካሳ። መናፍቅና እስላም የተባለው አባትህ ማን ነው? እርሶ መሆኖ ነዋ። ማን ነው ይህን ስም ያወጣልን? የገዳሙ መነኮሳት ናቸዋ። ታዲያ የእነሱን ወሬ ተቁም ነገር ታገባዋለህ? ለነገሩ አልኩ እንጂ ደግሞ ምኑ ተቁም ነገር ይገባል? በል ዝም ብለህ ትምህርቱን ቀጥል አሉ አባ። ልቅሶና ዘፈን። ደጃዝማች ማሩ ወንድ ልጅ ስላልነበራቸው በሞቱ ጊዜ ሰራዊታቸው ተበታትኖ ከግዛታቸው የሚበዛው ክፍል ለራስ ኢማም ትንሽ ወንድም ለማርየ ቡክሳ ተሰጥቶ ነበር። በዚህ ጊዜም ወይዘሮ ወለተ ተክሌ ከደጃዝማች አንዳዋ ጋር ነበሩ። ወይዘሮ ወለተ ተክሌ እንደዚያ የሚወዷቸው አጎታቸው በሰዎች ሙተው ልጃቸው ክንፉ በወንድማቸው ገዳይ እጅ ምርኮኛ ሆኖ ተቀምጦ ሳለ የደረሰባቸውን ሐዘን መግለጽ የሚቻል አይደለም። አንድ ቀን ጠዋት እንደ ልማዳቸው በቤት ውስጥ ቁጭ ብለው ሲያለቅሱ ደጃች አንዳዋ በታዛ ሆነው ያዳምጧቸው ነበር። ወይዘሮ ወለተ ተክሌ ሲያለቅሱ የገጠሙት ግጥምም የሚከተለው ነበር። ወይ ልጄ ወይ ክንፉ ሕፃኑ ምርኮኛ፣ አባትህ አያውቅህ እናትህ ብቸኛ፣ ማንን ልኬ ላውጣህ ተወደቅክበቱ፣ ማሩ እንደሆን ሙቷል የምመካበቱ። ወይ ደጃዝማች ማሩ አባቴ ጌታዬ፣ የልቤ መጽናኛ መመኪያ ጋሻዬ፣ ጥራኝ እንጂ ልምጣ መንገድህን አይቼ፣ ምን ሕይወት ሲኖረኝ አንተ ተለይቼ። አንት በሰው እጅ ሙተህ ክንፉና ግዛትህ ወድቀው በጠላት እጅ፣ ደምህ መና ቀርቶ እህል እበላለው ግብዝ ነው የሰው ልጅ። አንተ ወልደ ተክሌ ሴትነቴን ወስደህ ስጠኝ ወንድነቱን፣ ሴትነት ነውና ያሳጣኝ ብልሃቱን። ወየውን የጉዷ የሌለኝ እፍረት፣ እሞላቅቃለሁ ነኝ ብዬ እመቤት፣ ማሩ መሬት ገብቶ ክንፎም ወህኒ ቤት። ጌታው ደጃች ማሩ ፋሲካና መስቀል መጡ መሰለኝ፣ ግን እኔም አልቆይህ አንተም አትጥራኝ። ወይ ጌታዬ ማሩ ወለላው አባቴ፣ እንዴት ትታዘበኝ ደምህ መና ሆኖ እህል በመብላቴ። ቢገድልም ቢሞትም ያውን ያለኝን ልጅ እንዳልከለክልህ፣ እሱም በጠላት እጅ ወድቆ ቀረብህ። እንግዲህ ጌታዬ ምን ሰው ሊታዘዘኝ ማንስ ሰው ሊለኝ፣ ሞት እንኳ ርካሹ አልመጣም ሲለኝ። ደጃዝማች አንዳዋ በዚህና በየቀኑ በሚነገረው የወለተ ተክሌ ግጥምና ለቅሶ እረፍት ከማጣታቸው በላይ ደጃዝማች ማሩ አምቻ ብቻ ሳይሆኑ የልብ ወዳጃቸው፣ ተማራኪው ክንፉም በሕፃንነቱ ወስደው ያሳደጉት ልጅ የልጆቻቸው ወንድም በመሆኑ በዚህ ጉዳይ መግባቱ ተራ በሆነ የሴት ልቅሶ ከመገፋፋትና ሴት የላከው ሞት አይፈራም ከሚባለው ምሳሌ እጅግ የራቀ ተገቢ ቁም ነገር ሆኖ ታያቸው። ስለዚህ ብዙ ጊዜ ሳያጠፉ ሰራዊታቸውን አስከትተው ደጃዝማች ማሩን ወደ ገደሏቸውና ክንፉን በምርኮ ይዘው ወደ ወሰዱት ወደ ዋክሹም ክንፉ ግዛት ዘመቱ። ከዚያም በቀላል ጦርነት ዋክሹም ክንፉን ገለው ክንፉ ኃይሉን ከእስራት አስለቅቀው ተመለሱ። ወይዘሮ ወለተ ተክሌም የተወደዱ አጎታቸውን ገዳይ ገለው የተማረከ ልጃቸውን አስለቅቀው የተመለሱላቸው ባላቸውን ለመቀበል ያደረጉት ድግስና ዝግጅት በደጋሱ የደጃዝማች አንዳዋ ቤት ታይቶ የማይታወቅ ነበር ይባላል። ወይዘሮ ወለት ተክሌ በዚህ ደስታቸው መካከል ወደ ደንቢያ ቢሄዱ የደጃዝማች ማሩ ከተማ በማርየ ጉክሳይ በታች ሹሞች ተይዞ የደንቢያው ግርማ ብሩ እንዳልነበረ ሆኖ የሚያገኙት መሆኑ አልፎ አልፎ ትዝ እያላቸው የደስታ ወይም የሀዘን የማይሉትን በአይኖቻቸው ከንበል ይል ነበር። ቢሆንም እኒህን ጀግናና ባለውለታ ባለቤታቸውን ለማስቀየም ስላልፈለጉ ሀዘናቸውን ለራሳቸው ውጠው በግብሩ ላይ አዝማሪዎች ቀርበው እንዲያጫውቱ አዘዙ። ከዚህም በቀር ደጃዝማች ማሩ ከሞቱ ወዲህ ውሃ ያልነካውን ሰውነታቸውንና ራሳቸውን ታጥበው ለባብሰው አምረው ወጡ። ቢሆንም ደጃዝማች ማሩን በጣም የሚወዷቸውን ያህል በሞታቸው እጅግ ያዘኑ በመሆናቸው የደጃዝማች አንዳዋድን ጠላታቸውን ቢያጠፉላቸውና ልጃቸውን ቢያስፈታላቸውም ማሩን ከሞት ሊመልስላቸው እንዳልቻለ ስለሚያውቁት እንባቸው አልፎ አልፎ ፈሰስ ማለቱ አልቀረም። ደጃዝማች አንዳዋ የወይዘሮ ወለተ ተክሌ እንባ ደሰላቸው ስላለ ከተቀመጡበት ተነስተው ወይዘሮ ወለተ ተክሌ ልክ እንዳንድ አሳላፊ ሆነው በዚህ ስጋምታ በዚህ ጠጅ ቅዳ ከሚሉበት ጠርተው ወደ አዳራሹ ጓሮ ወሰዱና ውድቴ ወይ እንባሽን ለማድረቅ አልነበረም ይህን የሰራሁት። እኔ እንኳንስ ባንቺ በምወድሽ ባለቤቴ አይን ላይ በማንም ላይ እንባ ማየት አልፈልግም። ጦርነት ገጥመውኝ ለሚሞቱት ሰዎች እንደማለቅስ ታውቂያለሽ? የማለቅስ ሰው በሚስቶቻቸው በልጆቻቸው በእህቶቻቸውና በእናቶቻቸው ፊት የሚወርደውን እንባ በማስታወስ ነው። የዛሬውን እንባ እንኳ ለዋክሹ ክንፉ ቤተሰቦች አስተይላቸውም አሏቸው። ወይዘሮ ወለት ተክሌም ደጃዝማች አንዳዋን በጣም ሊያስደስቷቸው በሚገባቸው ቀን ሊያስከፏቸው መስሎ ስለተሰማቸው የለም ጌታዬ፣ የዛሬው እንባይስ ያዘን አይደለም ደስታም ያስለቅሳል እኮ ቅጡ ጠፍቶኝ ነው ማለት ሰው ግድ የለም ቅር አይበሉት። ሰራዊቱን ቅር አይበለውና ይግቡና ተቀምጠው አዝማሪዎችም ጨዋታ ይጀምሩ አሉ። ደጃዝማች አንዳዋና ወይዘሮ ወለተ ተክሌ ወደ አዳራሹ ተመልሰው ገብተው እንደተቀመጡ አዝማሪዎቹ ዘፈኑን ቀጠሉ። በፊትም እንደተለመደው በዘለፍተኛ ጀመሩ። በድምፁ በግጥሙና በጨራው በመላው የደጃች አንዳዋ የአማራ ግዛት ውስጥ ተወዳዳሪ ያልነበረው አዝማሪ በመጀመሪያ የሚከተለውን ገጠመ። ይህንን አውቆ ነው ጥንትም የመረጠህ ተቋራጅ አውጥቶ ወለቴን የሰጠ ጀግናው ደጃች ማሩ የጎበዞች አውራ ሞት የማይቀር ሆኖ ብትሞት ሞት ሳትፈራ ተለያይቶ ቀረ አገው ተወገራ። ከተጋቡም ወዲያ ይጋባል ታንዳዋ ለዋክሹም አጠጣው የዚያን ጀግና ሰዋ። ደጃዝማች አንዳዋ የአማራው መኮንን የአማሽ ደም አይተውም እንኳን የወንድሙን ሰቆጣ ተዋግተው ሁለት አሞሮች አንደኛው ለራሱ አንዱ ለሟቾች የሁለቱም ላቦች መሬት ላይ ሲረግፉ የአንደኛው ተሰብሮ የአንዱ ዳነ ክንፉ። ከዚህ ቀጥሎ ሌላው አዝማሪ የሚከተለውን በመዲና ገጠመ። ደጃዝማች ማሩ ተኝተው ደጃች አንዳዋ ሲያሟቸው አንዴ ተነስተው ባየናቸው አምቼሃለሁ ሲሏቸው የማሩ ግዛት የዚያ ጅሬ ሊዋጥ ነው አሉ በጫካዌ ምን ነው ሰው ወፍ በሆነ በክንፉ በሮ በዳነ። ደጃዝማች ማሩ አሞራው ማን ነው ሞተ የሚለው ራሱን ነው እንጂ ያላቀና ክንፉማ ይበራል ገና። በዚህ ሁኔታ እየተዘመረ እንደቆየ ወይዘሮ ወለተ ተክሌ ደጃዝማች አንዳዋ ወደ ተቀመጡበት ሂደው በጎናቸው ተቀምጠው ጥቂት ቆዩና የሚከተለውን ግጥም መጀመሪያ ለዘመረው ድምፀ መልካም አዝማሪ ነገሩ። በጎንደር በደንቢያ አደራ ይወራ፣ በጎጃም በሸዋ አደራ ይወራ፣ በትግሬ በወሎ አደራ ይወራ፣ እስከዛሬ ድረስ የሰራው ስራ ማሩ አባቴ ሙቶ ርስቱና ዘሩ ጠፍቶብኝ እንዳይቀር ለመዶቼን ሁሉ ስቆጥር ሳስቆጥር ለመካከሉ ላይ ተገለጠ ጉዴ ያንተ ጃክሳን ዳዋን ባልብዬ መውደዴ እስከዛሬ ድረስ ስኖር ባሪ እያልኩት የእናት ልጅ ወንድሜ ሆነና አገኘሁት አልጣሽ እናቴ ዛሬ ተገረሚ ወንድ ልጅ ኑሮሻል ሳታምሽ ሳትደግሚ ደጃዝማች አንዳዋ የእናት ልጅ ወንድሜ በላሁን ልንገርህ ምዬ ተፈጥሜ ፍታኝና ልፍታ ይፍረድብን አገር የሠራነው ሥራ ይተረክ ይነገር በሠራኸው ነገር አገር ይደነቃል ትህት ጋር መኝታ ማን አድርጎት ያውቃል አላፍ ደስት ብሎኝ አንዳዋ ብሎ ስም ስም ግን ለመለወጥ በሐሳብ ስደክም ሌላ ስም ፈልጌ ላገኝ ስላልቻልኩ ይኸው ብዬሃለው ወንድም አገኘሁ በዚህ ሁኔታ የደጃዝማች አንዳዋ ድል ተከብሮ ወይዘሮ ወለተ ተክሌና ደጃዝማች በስምምነትና በፍቅር ተጌጥ እንደቆዩ ራስ ማሙተው ራስ ማርዬ ከደጃዝማች ማሩ ግዛት ከቆረጡት ብዙ አገር ሌላ የራስ ማምን ግዛት በሙሉ ያዙ ልጅ ክንፉም እንጀራ አባቱ ደጃች አንዳዋ ተማርኮ ከታሰረበት እንዳስለቀቁት ከጥቂት ጊዜ ከእናቱና ከእንጀራ አባቱ ጋር ከቆየ በኋላ ተከታዮቹን ይዞ ወደ አባቱ የትውልድ ቦታ ወደ ቋራ ሄደ ልጅሉም ራሱ ከበጌን ድር ካጠራቀማቸውና ከደጃዝማች ማሩ ሰራዊት ውስጥ ተቋርጠው እንደቀሩ በደንቢያና በሌሎችም ቦታዎች ካገኛቸው ወታደሮች ጋር የመጀመሪያ ልጃቸው ክንፉ እንደደረሰላቸው ሲያዩ በጣም ደስ ብሏቸው በእድሜውም በረጅም ጊዜ ስራቱም በጤናውም ሲባል ሰውነታቸው ደከም እያለ መሄድ ጀምሮ ስለነበር በየጊዜው የአረብን የቱርክን የሻንቀላን የግብፅን ጦር መክቶ የሚገዥ የሚያስፈልገው ጠረፍ ግዛታቸውን ለዚህ ወጣት ልጃቸው ሰጡት ክንፉ የቋራ ገዥ እንደሆነ የደጃች ማሩ ወንድም ድሮ ከምንም ሳይገባ ወንድሙ ጋርም እስከዚህ ሳይባባ የኖረው ደጃች ወልደ ተክሌ የማሩ ግዛት ለኔ ይገባኛል እያለ በብዙ ሁኔታ ሲሞክር ወለተ ተክሌ ደግሞ ያጎታቸውን ግዛት ለልጃቸው ለክንፉ ለማድረግ ሲሞክሩ ወልደ ተክሌን ባክማጣት ወለተ ተክሌ በቦታ ርቀት ሲቸገሩ ራስ ማርዬና ደጃች አንዳዋ በብርቱ ተጣሉ ሁለቱም ከባድ ጦርነት አድርገው ጀግናውና ቁም ነገረኛው ደጃች አንዳዋ በጦርነት ላይ ሞቱ ምዕራፍ 14 ትምህርት ደህና ሰንብት ልጅ ክንፉ ወደ ቋራ ተመልሰው የአባታቸውን ግዛት እንደያዙ አባታቸውን ለማስደሰትም ለወንድማቸውም ሲሉ ተማሪ ካሳን በጣም ይረዱትና እንዲያውም ማህበረ ስላሴ ገዳም ድረስ እየሄዱ ይጠይቁት ነበር። ካሳም በዚህ ጊዜ በእድሜው ወጣት ይሁን እንጂ በትምህርት በጣም በስሎ ነበር። አባ ገብረ መሲህም አረብኛ ቋንቋን እሳቸው ከሚያውቁት በላይ ለማሳወቅ እየተጣጣሩ በደንብ አስተምረውት ነበር። አባ ገብረ መሲህ ከገዳሙ መነኮሳት ጋር ባላቸው አለመግባባት ምክንያት ይህን ገዳም ትተው በፍቅርና በሰላማዊነት ዝነኛ ወደ ሆነው የመንዳባ መድኃኔዓለም ገዳም ለመሄድ አስበው ነበር። አባ ያን ገለልተኛና በቆላ የተከበበ የማህበረ ስላሴ ገዳም ሲያዩ የተረፈ የህይወት ዘመናቸውን በዚያ ለማሳለፍ በመወሰን ከልጅነት እስከ እውቀት ያጠራቀሙትን ጥሪት ከመጽሐፎቻቸው እንኳ ጸሎትና ለዕለት መመልከት የሚያስፈልጓቸውን ብቻ ሲቀሩ ሁሉንም ለገዳሙ ቃቤ አስረክበው ነበር። ነገር ግን ከጊዜ በኋላ የመነኮሳቱ ባህሪ ደስ ስላላሰኛቸው ይህን ገዳም ስተው ለመሽሎክ አሰቡ። በመነኮሳቱ ዘንድ ይህ በተሰማ ጊዜ አንድ አቅድ ተወሰነ። አንድ ቀን ጠዋት በግንድ አግብተው በማሰር የታወቁት መነኮሳትና በጥንቱ ጊዜ ጌቶቻቸውን እየተከተሉ መጥተው ከገዳሙ ራቅ ባለ ቦታ ሰፍረው የገዳሙን ከብት እየጠበቁና እያረቡ እነሱም እየተራቡ بسرام قدامون يردو كم منوروت أبزان يوان جزي سماتشو والدي بيابري ستاي كم نبالو سووش عندان لوچو وراب باقبر مسيقو جو هيدو لابام يماسك الدد ملك بالدفت القدر ودابا منيتو في تنتي كربو مستغزون نقرواتشو أبباقن نقرو قباتشو فالة اندار قباتشو هنو شلا بمالت النابا ماكالل يمي دبت بكنيات يالة اي مثلين سيلو تنقرو أبا منيتي فالقال السوم بي لالو على ستين يابا قبر مسيين أصفر رشيت يمكرم فقدتا على بتاو أنت دقمو من بينه أرو أبا قبر مسيح برسو إنبيرا اللوغيزي إنيا سرات الناس تمرادن على ستين ستين لقدامو باللوت كفاكو تشمينو رو خز كبير سايكا في الكارتو وين عند نقر عقود دلتا بلو بميكا تابت يزي لكاچو تشل إقد كورج أسرو بماغول على سكتا وقوط يقدامو جبنوش عند نبار ماتر اتك ماوكو يتنسم ستين يسربات قوكيت يسرين يوغر استلات خالقال لش بكر ما ننم كالبسو اللي فرقك عيسلم ايه تبالي يقنن اللي تنبار ابا كبر مسيري كان نزي عمرو بيستوش كار كما تكا تكنا كما بوارد الشلال بلو بماسر بوكات انقوى بايوان برني قوى الدنيا اتشو ودميونو يقدامو ابا مني بيتلا قباتشو سوش تاجبو هيدو أبا منيتو كبيتا تشبر لأي ومبر على الزرق تاو يتواس هاي يموكو كتشب لأو نبار شاروت تيزو بات شارف فردت مفاستم بس تكنيات شو بكل بلي هاو مبر لأي تكمتاو يتايو نبار أبا كبر مسيح كابا منيتو في تندك الربو بمتانو زكا ولو سلام تاستو لنا قومو اندمنا درو أبا قالو أبا منيتو انجاريري مسجن لنا السوس اندمنا دروال قالوا أبا قبر مسيح يمسجنوا لنا نين قالوا أبا منيتو سجم مريت مريتو لجايو زم بلو قويلنا ودى أبا قبر مسيح كانوا بلو جايو أباتي يسلمي الناس سبوت قالوا يتي يدال لو قالوا أبا قبر مسيح برقاتا هني منو قال لو لميلا السبوع السبال زمان لو انجدي زلس لرسو منو نو بس كي يروساليم درسي زورو نورو زورة تالتقدبو قالوا أبا منيتو أبا كبر مسيح بلسي تران قدر في تاتشو بنديت لول قال يروساليم من يتزورة تقطر إيهان جنا زاري مسماتينو ناتشو تقرو حيمانو تايو سلسبا ودم يادر قبت قدس وطا مدرس تعندو كتما ودى قدام تقدام ودى كتما ثمان كراتت يمي قطر تهونا هاو برقت لاريني قالوا أبا قبر مسيح يعلفون يرسطنا هون يتليدون يا السبود قالوا أبا منيسو كتتنا يلك سلطان قلتو بميستا يبس عن نقاقر يعني يسم لميد على السب ناسم بالناقر ويشالم تزيبوتا ونستمن ناقر وشتمن ناقر ويشالم انديس مجزينو بسي ميتا سنقاقر أبا منيسو بتعم سلطة قلتو أبا قبر مسيح بريتا شو تزكتو انتكتو سيازو من بيون تلك سو مونا شو سلم مايكات بجن تقرتو ان داي تاسرو ما استنكك ياسستو أفسنا بطوى شو ستاين يبا قبر مسيح نقر بجن تاقبتو بقوكت لما استنكي نبرو برستو من يسل تقوارة طبت إياب تمتما أبا قبر مسيح ودي بيتا شو توسجو لو فاليت تزكبات شو نقر جن الواي سلام لك يانتو سنو يمست هذر النوغة كافا ايو السدى انتي ستاكشو تدرقى عطا بوزوم انجلي بمعبرة اللاسي قدام يزي يميات افابت مغنيات سلال نبارو لكلم اباتون النو داجون ابات قبر مسيحن كتفو بسرافاتشو بطاق شركة اشولكو ودمن دبا والسداتشو يمن دبا قدام كبوزو قدامو تشتليا عند كدوس تقبار يميتا يبت بوتا نبار بجنبيا بغرغورا بتاقصا يمينو رمزو سووش عند زمدات شو يما يقل وين يما يدن عدغين يا بشتاي در رسبتن دون استامو تسفاتي كورتو بشتن يون ባልጋ ይዘው ለሪት ወደ መንደባ ገዳም ያደርሱና በገዳሙ በር ላይ ተለውጥ ይሄዳሉ። መንኩሳቱ ተወሰደኙት ከተጣለበት ያነሱና መልካም ቤትና አልጋ ሰጥተው ሽንቱንም ምኑንም እየጠረጉ ምግቡን ልብሱን እንደ ሁሉም ሰው እየሰጡ እያነሱ እየጣሉ እያጎረሱ እያበሉ እስከነተሞቱ ይረዱት ነበር። በዚህ ሁኔታ መንደባ ገዳም ውስጥ 100 ጉልበት ያለው መነኩሴ በሚገኝበት ጊዜ ወደ 200 የሚጠጋ ራሱን በምንም ሁኔታ ለመርዳት የማይችል ደካማ በማንኛውም ሁኔታ እየተረዳ ይኖር ነበር። ደጋግሞ የመንደባ ገዳም መነኮሳት በእግዚአብሔርና በሰው ልጆች ፍቅር ራሳቸውን ረስተው በእምነትና በቅንነት የሚፈጽሙት መንፈሳዊና ሰብአዊ ተግባር ሁሉ በአዋጅ እንዲነገርላቸው በፍጹም አይፈልጉም ነበር። አሁን እኔ በትንሹም ስለገለጽኩት እግዚአብሔር ይቅር ይበለኝ። የመንደባ መድኃኔዓለም ቤተክርስቲያን በሰፊው የደንቢያ ግዛት ውስጥ በሚገኘው ቆላቃፍ መስ ክፍል በጣና ሐይቅ ድንበር በሚገኝ የምድር ወሽመት ላይ አቡነ ያሳ በሚባሉት ጻድቅ የተመሰረተ ገዳም ነው። ገዳሙ እንደ ብዙዎቹ የኢትዮጵያ ገዳማት ከህዝብ መኖሪያ ቦታዎች ርቆ የሚገኝ ከመሆኑ በላይ በመነኮሳቱ በጎ ምግባር ልዩ ቅድስናና ሃይማኖታዊ ግርማ የሚታይበት ቦታ ነው። ቤተክርስቲያኑና በአካባቢው የሚገኙት የመነኮሳቱ ቤቶች በዙሪያቸው በሚገባ ተጠብቀው በሚገኙት የጠጅ ሳር፣ የነጭሪያ፣ የዝቃ ቅቤ፣ የጤና አዳምና የሌሎች ጣዕመ መዓዛ ያላቸው አትክልት ሽታ ይታወዳል። መነኮሳቱ የምሽት ጸሎታቸውን ፈጽመው በየበዓታቸው በሚያርፉበት ጊዜ እንቅልፉን ቀንሶ የሚያዳምጥ ሰው አንድ በር ብቻ ሲተው በገዳሙ ዙሪያ ተጠምጥሞ የሚገኘው የጣና ሐይቅ ውሃ ዙሪያውን አግዶ ከያዘው እንደ ሞረድ ተሻከረና እንደ ሰይፍ ከተሳለ አለት ጋር በሞገዱ ኃይል ሲጋጭና ሲያጓራ ሲሰማ ልዩ የሆነ አንድ የተፈጥሮ ሙዚቃ እየሰማ እናቱ እሹሩሩ ስትለው በአስደሳች ድምፅ እየተጽናና እንቅልፍ የሚወስደው ሕፃን በዚህ የተፈጥሮ ሙዚቃ እየተጽናና ወደ እንቅልፍ ዓለም ይሻገራል። ካሳ አባ ገብረ መሲህን ከዚህ እውነተኛ ገዳም ካደረሰ በኋላ ያን በተፈጥሮ ውበትና በሃይማኖታዊ ጸጋ የደመቀ ቅዱስ ቦታ በወጣትነት መንፈሱ እያደነቀ ጥቂት ቀኖች በዚያው ቆይቶ አባ ገብረ መሲህንና ሌሎችንም በእንግድነት ጊዜ የተዋወቃቸውን መነኮሳት ተሰናብቶ ሲወጣ አባ ገብረ መሲህ ግዝት በር ድረስ ተከትለውት መጡና ካሳ፣ እግዚአብሔር ለአንተ ከፍተኛ ቁም ነገር እንዳዘጋጀህስ ካሁኑ አውቃለሁ። ነገር ግን መንገድህን ሁሉ የተቃና እንዲያደርግልህና በጎዳናህ ላይ በብዙ ችግርና ፈተና እንዳይፈትንህ እግዚአብሔርን በደካማውና በኃጢአተኛው መንፈሴም ቢሆን ተመለመን አላቋርጥም። ተፈለግኩት እንዳደረስከኝ እግዚአብሔር ተፈለግከው ያድርስህ በማለትና ሌላም ይህን የመሰለ ምርቃት በመስጠት ተሰናበቱት።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። አይመዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር፣ ነመዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት። በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት። ነመዩ ቱርክ ባይ የምሸሽ
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ነመዩ ቱርክባይ የምሸሽማ